በዚህ ክፍል ያፓና ስፖርት በገነነው መኩሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ ክፍል 10 አሰምተን የተቀላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 11 ፎቶ አንሺዎቹ ስም አሸናፊ አበራ አድራሻ ሻሸመኔ ትውልድ ቦታ ዲላ ስራ የቀን ሰራተኛ ምሽቱን ከአዲስ አበባ የመጡት መርማሪዎች ድካምና እንቅልፍ ሳያሸንፋቸው ፖሊስ ጣቢያ ውስጥ በተሰጣቸው ልዩ ቢሮ ምርመራ ጀምረዋል። ከሌሊቱ 8 ሰዓት ከውስጥ ያመጡት እስረኛ ሐሳቡ ሳይበታተንና ነገሮችን መሸሸግ ሳይጀምር ቶሎ መመርመር አለባቸው። ያፓ እስካሁን የተለያየ ቦታ ገንዘብ ዘርፏል። ነገር ግን እንደ ሻሸመኔ ባንክ ብዙ ብር የተወሰደበት የለም። ከየትም ከተማ ከባንክ ቤት ተዘረፉት ብር ውስጥ ከፍተኛው ይሄ በመሆኑ ደርግን አስደንግጦታል። ይበት አድርገው ነው የወሰዱት። ብሩ ከአካባቢው ርቆ ሳይሄድ አፈረገው ቶሎ ማስመለስ አለባቸው። ስለዚህ ደግሞ ጎበዝ መርማሪና ሳሽ ያስፈልጋቸዋል። አዲስ አበባ ገስግሰው የመጡት ብቃት ያላቸው ናቸው። አሁን ወደ ዋናው ስራቸው በአስቸኳይ ለመግባት እስረኛውን አስመጥተዋል። እነርሱ ስለ ገሞራው ቡድን ከጣቢያው ኃላፊ ጋር ሲጨቃጨቁ እስረኛው ያዳምጣቸዋል። እሱም ራሱ የገሞራው ቡድን ደጋፊ ነው። ዋናው መርማሪ ሌሎችን አስወጣና ከእስረኛው ጋር ተፋጠጡ። ገንዘቡ ከተወሰደ ገና 20 ሰዓት ሊሆነው ነው። መርማሪው ከእስረኛው የወሰደውን መስታወቂያ በድጋሚ እያየ ለማመሳከር መዝገብ ላይ መጻፍ ጀመረ። እየጠየቀው ነው። ስም አለው። አሸናፊ ያባር ስም አበራ ያያት ስም ምን ዋጋ አለው? ምን ነው ሞቷል? ይሞትም ሰው አይደለም እንዴ? አዎ ስሙን ነው የጠየቅኩህ። አበበ የሆነ ስም ሲፈልግ ነው የዘገየው። መርማሪው ብዙ ጥያቄ ያቀረበለት። አሁን የሚፈለገው የተዘረፈው ገንዘብ የት እንዳለ ማወቅ ነው። የተወሰነ ገንዘብ ከዚህ እስረኛ ተይዟል። ሶማሌ ህዝቡን ገንዘብ አዘርፋለች የሚል ነገር ሰምቷል። ለሞራው የተባለ ቡድን ባንክ መዝረፉን ተነግሮታል። የተራ ነገር አላገኘም። ለጊዜው እጅ ከፍንጅ የተያዘው ይሄ ሰው ነው። መርማሪው በድካም ስሜት አሸናፊ አለ። አቤት። ሻሸመኔ ባንክ ዘርፈሃል? አዎ። በዚያ ድንገት ሳልፍ ሰዎች ገንዘብ ይዘው ሲሮጡ እኔም ገብቼ ፈረሁ። ለምን ሰረህ? ቸገረኝ። ስራ የለህም? ስራ የሌብነት ነው። መታወቂያህ ላይ የቀን ሰራተኛ ይላል። ስራ ስለሌለ ሰርቃለሁ። ስለዚህ በፊትም ትሰርቅ ነበር? አዎ። ምን? የቤት ቁሳቁስ? ሌላስ? የተሰጣ ልብስ? ስንት አመት ሰረቅ? ከልጅነቴ ጀምሮ። ተምረሃል? አዎ፣ ትምህርት ቤትም እሰርቃለሁ። ምን? ከተማሪ እርሳስ፣ ላፒስ፣ በዚህ ነው የጀመርኩት። ባንክ ለምን መዝረፍ ፈለግ? ብዙ ገንዘብ ስላለ? ልማደኛ ነህ? አዎ። መርማሪው ደክሞታል። አሰልቺ ጉዞውም ጎድቶታል። እስረኛውን ወደ ማደሪያው መለሰውና ጠዋት በደንብ ሊያነጋግረው ፈለገ። ምሽትና ሌሊት ከየቦታው የተለቀሙት እስረኞችን ማሳረፊያ ቦታ ጠፍቶ ሌላ ስፍራ ተፈልጎ አደሩ። ዋና ዋናዎቹ የተባሉ ተይዘው ሲመጡ አስፈላጊ አይደሉም የተባሉት እንዲወጡ ሲደረግ ጀማሉ ተቀላቅሎ ወጥቶ ለጥቂት ነው የተነካበት። ሲነጋ ከአዲስ አበባ የመጣው መርማሪ ስራውን ከአንድ ሰዓት ላይ ጀመረ። የዘረፋውን ማጣራት በአስቸኳይ እንዲያከናውን ከወታደራዊ መንግስት ስልጣን ስለተሰጠው ለእስር ቤቱ የበላይ ኃላፊ ይሆናል። መርማሪው የጣቢያውን ኃላፊ ጠራውና አሸናፊን አምጣልኝ አለው። ሌሊት የጀመረውን ነገር በአዲስ መልክ ማውጣት አለበት። የጣቢያው ኃላፊም ከተስማማ በኋላ አሸናፊ የተባለ እስረኛ ፈለገ። የለም። ወደ መርማሪው መጣና አሸናፊ የለም አለው። እንዴት? የለም። አመለጠ? በዚህ ስም እስረኛ የለም። ትላንት አናግሬው አልነበረም እንዴ? ትዝ አይለኝም። አንተ እኮ ነው ያመጣኸው። መቼ? ለሊት? አላስታውስም። ቀዩ ልጅ እኮ ነው። የትኛው? ገንዘቡን የዘረፈው? እሱ እኮ አሸናፊ አይደለም። እና ጀማሉ ነው። ጀማሉ? አዎ፣ ጀማሉ አሊ ነው ስሙ። መርማሪው ተገረመ። ሌባ ስሙን ሲቀይር አይታወቅም። አሸናፊ ነው ስሜ ብሎ ነግሮታል። መታወቂያውንም አሳይቶታል። እዚህ ሰው ላይ ማጥበቅ እንዳለበት ለጀማሉ ለራሱ ነገረው። ጀማሉ ጉዳዩ ወደ ፖለቲካ እንዲሄድበት አልፈለገም። በሌብነት እንዲከሰስ ፈልጓል። ጀማሉ ነገሩን እንዲህ ያስታውሳል። መርማሪው ሰውዬ ሌባ በመሆኔ አምኖኛል። የሚመሰክርልኝ ሰው እየፈለግኩ ነው። ደግሞም አላጣም። ዕቃ በመስረቅ አስቸግሮናል ብሎ ተማሮ የሚናገርልኝ ሰው እንዴት እንደማገኝ አወቅኩ ይላል። ጀማሉ የሌብነቱን ጉዳይ ለማስመስከር ለማትያዝ ብዙ ጣረ። በሌብነት ከተከሰሰ ብዙ አይፈረድበትም። ሌባ ለመሰኘት ሞከረ፣ ግን አልተሳካለትም። ባንኩ በግድ ሳይሆን የተዘረፈው ኢሕአፓ በመራው ኦፕሬሽን መሆኑ ተደረሰበትና ነገሩ ከፍ አለ። ከሌብነት ወጥቶ የፖለቲካ ክስ ያዘ። ከኢሕአፓም አልፎ የሱማሌ ተባባሪ በመባል ጀማሉ ጉዳዩ ጠበቀበት። የዘረፋው ዋና ተዋናይ ጀማሉ ነው በሚል ታመነበት። በሁለተኛው ቀን እሁድ ዕለት የጀማሉ ጉዳይ በጣም አነጋጋሪ ሆነና በልዩ ሁኔታ እንዲጠበቅ ተደረገ። ዛሬ ከሰዓት በኋላ ወደ ባንክ ይሄዳል። ገንዘቡን እንዴት አድርጎ እንደወሰደ ያሳያል። ይህም ለሕዝብ ይቀርባል። የዘረፋው ጉዳይ ይጋለጣል። የተዘረፈው ገንዘብ አብላጫው ባይገኝም ዘረፋው ከሽፎ ገንዘቡ እንደተመለሰ ለማሳየት ነው። ይህን ስራ ለማከናወን ከአዲስ አበባ የመጡ ቪዲዮ ቀራጮችና ለጋዜጣ የሚሆን ፎቶ አንሺዎች ተዘጋጅተዋል። በከፍተኛ አጀብ ጀማሉ ከሰቤ ወጣ። ላንድ ሮቨር መኪና የኮረኮንቹን መንገድ አለፈችና ዋናውን ጎዳና ያዙ። በአስፋልቱ ላይ 100 ሜትር ከሄዱ በኋላ ደልታ ሞቴል ጋር ሲደርሱ አንድ ሰው መኪናው ላይ ተኩስ ከፈተ። ጀማሉንም ሊያስመልጥ ሞክሯል በሚል ወታደሮችና ቤት ጠባቂዎች እየተኮሱ ያባረሩት ጀመር። ከዌልካም ሆቴል ጎን ክፍለ ሰላም ቡና ቤት ይገኛል። ተባራሪው ሁለቱ ሆቴል መገናኛ አጥር ላይ ወጥቶ አመለጠና ሄደ። ከጀርባ ባለው አቋራጭ መንገድ እናገኘዋለን በሚል ቢሄዱም የት እንደገባ አላወቁም። እዚህ አካባቢ ሌሎች የኢህአፓ አባላት ይኖራሉ ብሎ በመገመት ጀማሉን የያዘችው መኪና ወደ ጣቢያ ተመለሰችና አሰሳ ጀመሩ። ዛሬ ወደ ባንክ መሄድ አልቻሉም። ጀሌዎቹ ገና አልተለቀሙም በሚል በየቤቱ ሌሎችን ፍለጋ ጀመሩ። በነጋታው ጀማሉን ጫኑትና ዋናውን መንገድ ትተው በበቀለ ሞላ ሆቴል ጀርባ ባለው መንገድ በከፍተኛ ጀብ መንገዱን እያጠሩ ባንክ ቤት ደረሱ። ሰራተኞቹ ስራ ቦታቸው ላይ እንዳሉ ተደርጎ እንዲቀረጽ ተደረገ። ባንኩ ግቢው ውስጥና ውጭ ተከበበ። ከጀርባው ሳይቀር ወታደሮች ተሰማሩ። ምንም አይነት እንቅስቃሴ በአካባቢው እንዳይኖር 10 ሜትር ያህል እንዲቆም ተደረገ። ያመልጣል በሚል ከኋላው ጠመንጃ የወደሩ ወታደሮች ከበውታል። ከውጭ 10 ሜትር ርቀት ላይ ተንደርድሮ ገባ። እንዴት አድርጎ ዘረፋውን እንዳካሄደ በደንብ ማሳየት አለበት። በየእርምጃው የቪዲዮ ቀረጻ ተከተለው። ፎቶ ብልጭ ድርግም ብልጭ ብልጭ ይላል። ጀማሉ ሄደ፣ ተራመደ፣ ወደ ባንኩ ውስጥ የሚያስገባው በር ላይ ደረሰ። ፎቶ ቀጭ ቀጭ እንደገናም ቀጭ ብልጭ ሪባን ቆርጦ የሚመርቅ ባለስልጣን ይመስል ቪዲዮና ፎቶ አንሺዎች ምስሉን ለማስቀረጥ ተረባረቡበት። ጀማሉ ወደ ውስጥ ለመግባት በሩ ላይ ደረሰ። ቡድኑን በኃላፊነት የሚመራው ሰው ተናደደ። ጀማሉ ቁም አለ። አቤት። ቁም ብዬ አለው። እሺ፣ በትክክል ለምን አሰራም? ምን አልክ? የፈጸምከውን ነገር አታዛባ። አልገባኝም። ለዘረፋ እንደዚህ ነው የገባኸው? አዎ። ዘበኛ አልነበረም? ምረሳው። እንደገና ጀማሉ ወደ ኋላ ተመለሰ። በድጋሚ 10 ሜትር ከዋናው በር ራቅ አለ። ከመንደርደሩ በፊት የትኛውን ዘበኛ እንዳገተ ማሳወቅ አለበት። ዘበኞች ግቢ ውስጥ ተደርድረው ነበር። ቡድን መሪው ቶሎ ስራው እንዲከናወን ለማፍጠን ለጀማሉ የትኛው ዘበኛ ነው አለው። ይሄኛው። የቱ? ጠይሙ። የተጠቆመው ሰውዬ ወደ በሩ እንዲጠጋ ተደረገ። ቡድን መሪው ዘበኛውን እንዴት ነበር የቆምከው? የት ጋ ነበር አለው። እኔ እረፍት ነበር። አልነበርክም? አዎ። ቡድን መሪው ወደ ጀማሉ ዞረና ተቆጣው። የመጨረሻ ማስጠንቀቂያ ነው የምሰጥህ በሚል ሳያምታታ እንዲሰራ ነገረው። በር ላይ የነበረው ትክክለኛ ዘብ ተጠራና ቀረጻው ተጀመረ። አሁን ስራውን በትክክል ለመጀመር ጀማሉ እንደገና ከውጭ ተንደርድሮ ገባ። ዘበኛውን አነቀው። ሽጉጡን ማጅራቱ ስር ቀስ አድርጎ እንዲያሳርፍ ተነገረው። ጀማሉ ግን ጎሸም አደረገው። አውቆ አልነበረም፣ ስራው ስለፈጠነበት ነበር። ዘበኛው በመመታቱ ተናደደ። ከአንድ ቀን በፊት በደንብ ቀጥቅጦኛል ብሎ ስላመነ ያ ነገር ፊቱ ላይ መጣበት። አንተ አረመኔ፣ ትናንት የደበደብከኝ አይበቃህም ብሎ አብተመተመ። በያዘው ጠመንጃ ቢዘረግፈው ደስ ባለው ነበር። የጀማሉና የዘበኛው ሁኔታ ለኃላፊው አላስደሰተውም። እንደገና ሌላም ጉዳይ ነበረ። አንድ የባንኩ ደንበኛ ወደ ውስጥ ሲገባ መሳሪያ ስለያዘ ጥበቃዎች ጋር አስቀምጦ ነበር። መሳሪያው በአጋቾቹ ተወስዷል በመባሉ የዚህ መሳሪያ አወሳሰድ ማሳየት አለበት። ዘበኛው መሬት እንደወደቀ ተደርጎ ጀማሉ መሳሪያውን ይዞ ሌሎችን የባንኩን ሰራተኞች ግቢ ውስጥ ሲማርክ ፎቶ ተነሳ። ከጥበቃዎቹ ጋር የነበረው ቀረጻ አለቀ። ጀማሉ ወደ ባንክ ቤት ተገባ። ስራውን ጀምር ተባለ። እግሩ ወደ መራው ቦታ ሄደ። ቡድን መሪውና ረዳቶቹ ጠዋት መጥተው ገንዘቡ የት እንደተቀመጠ፣ በየት በኩል እንደገቡ፣ ሰራተኞቹን የት እንዳገቷቸው አይተው አጥንተው ነበር የሄዱት። ጀማሉ እንደገባ የሄደበት ቦታ በተቃራኒ ነው። ቡድን መሪው በድጋሚ ተናደደ። ጀማሉ ወደ ካዝናው እንዲሄድ ነው የተነገረው። ቡድን መሪው ወዴት ነው የምትሄደው አለው። ወደ ገንዘቡ። የት ነው? እዚህ ነበር። እየቀለድክ ነው? አይ ቦታው ጠፋብኝ። ባንክ ውስጥ አልገባሁም ለማለት ነው? ቡድን መሪው ተናደደና ፈካልቾ አለው። ቶርች በደንብ ስትገባ ሁሉን ነገር በአግባቡ ትሰራለህ ብሎ ደነፋበት። ጀማሉ ግራ ተጋባ። ከግቢው በር አንስቶ እስከ ካዝናው ድረስ በግምት ነው የሚሰራው። እሱ ዘበኛውን አላገተም፣ መሳሪያም አልወሰደም፣ ባንክ ቤት ውስጥ አልገባም፣ ገንዘብም አላወጣም። ጀማሉ የተመደበው ከባንክ ቤቱ ፊት ለፊት ባለው አቋራጭ መንገድ ሲሆን አንደኛ ተቀባይ ነው። እዚህ ባንክ ውስጥ ምን እንደተሰራ፣ ዘበኛው እንዴት እንደታገተ የሚያውቀው ነገር የለም። ገንዘቡ ከእጁ ተገኝቷል። ባንክ አልገባሁም ብሎ ቢናገር የሚያምነው አላገኘም። እናም በግምት ሰራና የባንኩ ቀረጻ ተጠናቀቀ። በነገታው ማክሰኞ ሌላ ቀረጻ ነበረበት። ዛሬ ብቻውን አይደለም፣ ለሁለት ወጡ። ሰይድ አብሮት አለ። ጓደኞቹ ሰይዶኒ ነው የሚሉት። ቅዳሜ ዕለት በደንብ ተፋልሞ ሽፋን እንደሰጠ ነው የሚነገርለት። እሱ የተያዘው መንገድ ላይ ቢሆንም ከአርሲ ሆቴል ጀርባ ባለው እርሻ በቆሎ ውስጥ እጅ እንደሰጠ ተደርጎ ፎቶ ተነሳ። የእሱም ፎቶ መስከረም 30 ቀን 1970 ወጥቷል። ቀጣይ ሥራ ወደ አራዳ መሄድ ነው። አራዳ ከከተማው በስተምዕራብ በኩል የሚገኝ ገበያ ጠቀስ ሰፈር ነው። ከዋናው መንገድ ቁልቁል ወደ ታች ወረዱ። መስጊዱ ጋር ደረሱ። የጀማሉ ቤት እዚያ ነው። አካባቢው በወታደሮች ተከቦ ሥራ ተጀመረ። ወደ ቤቱ ገባና ገንዘቡን ሳጥን ውስጥ ሊያስገባ ሲል ኃላፊው እንደሱ ነው እንዴ አለው። አዎ እንዲህ ነው። ዱቄቱ የት አለ? የምን ዱቄት? ዱቄቱን እፈልጋለሁ። ዱቄት በጆልያ ከጓዳ መጣ። ብሩን እዚያ ውስጥ እንዲያስገባ ተነገረው። አንድ ሰው ዱቄት ከጆልያ ውስጥ አፈሰና ጀማሉን ፊቱን ሳይቀር ለቀለቀው። ብሩን አስያዘና እያስገባ ፎቶ አነሳው። ሌላም ስራ ነበር። አካፋ ተሰጠውና መሬት እንዲቆፍር ተደረገ። መሬት ውስጥ ብር ሲቀብር ፎቶ ተነሳ። ጀማሉ በአጥር ሊዘል ሲል ነው የተያዘው። ይህም በምስል መደገፍ ነበረበት። አጥር ላይ ወጣ። ሰዎቹ ሁኔታው ስላላስደሰታቸው አወጣጡንና እዚያ ላይ እንዴት ሆኖ መቀረጽ እንዳለበት አንድ ወታደር እንዲያሳይ ተደረገ። ወታደሩ መሳሪያውን ለጓደኛው ሰጠና ቀልጠፍ ብሎ በፍጥነት አጥሩ ላይ ወጣ። ጫፍ ደርሶ ለማሳየት ተንጠላጠለ። ነገር ግን ጫፍ አልደረሰም። አጥሩ ስሩ የበሰበሰ በመሆኑ ተደረመሰና ሰዎቹ ላይ ወደቀ። ጀማሉ ከአጥሩ ለማምለጥ ሸሸ። ነገር ግን አምልጦ ይሄዳል ብለው ያዘው ያዘው ብለው ተረባረቡበት። የአጥሩ ነገር መቅረት ስለሌለበት ደናጥር ያለበት ቅርብ ቦታ ሄደው የተሳካ ፎቶ ተነሳ። ሰዎቹ እንደገና ተወያዩ። መጀመሪያ መግባት የነበረበት ወደ ጎረቤቱ መኖሪያ እንደሆነ ተነጋገሩ። እዚያ ቤት ነዋሪ የሆነችው አዲሴ ሊያ የተባለች ሴት ተይዛለች። እሷም እንድትካተት ተደረገ። ጀማሉ መጀመሪያ ወደ ሰፈር እንደመጣ እሷ ቤት ነው የገባው። ኃላፊው የዚህ ቤት ቀረጻ የተሳካ እንዲሆን ማምታታት የለብህም ብሎ አስጠነቀቀው። መጀመሪያ እንዴት ገባ? አለው። የት? አዲስ ቤት ተደብቄ። ከዚያ ብር ሰጣው። አዎ። ምን ብለ? ለችግርሽ ይረዳሻል ብዬ። ስንት ሰጣው? 30,000 የተቀረውስ? አልጋ ስር አደረኩት። እዚያ ቦታ ሲደብቅ ፎቶ ተነሳ። ለእናቴ የሰጠኸው እዚህ ቤት ውስጥ ነው? አዎ። እንዴት መጡ? ተነግሯል። እናትህም እዚህ ዘረፋ ውስጥ አሉበት አይደል? የለችበትም። ታዲያ እንዴት አወቁ? አስጠራኋል። በማ? በልጆች። አትዋሽ መሰለኝ። አዲሴ ናት አይደል?
አዎ።
ጀማሉ አስከፋፈልኩ ያለው ብር ተደምሮ ሂሳቡ ትክክል አልመጣም። አንድ እንግዳ ሰው ከጀማሉ ጋር እንደነበር መረጃ አግኝተዋል። ተመስገን ነው። ነገር ግን ስሙን በትክክል አላወቁትም። ከአንተ ጋር ሰው ነበር አይደል? አሉት። መቼ? የዚያን ዕለት። የት? እዚህ። ምን አይነት መነጽር ያደረገ? ዘበኛ ነው። የት ሄደ? ደንግጦ ጠፋ። ዘበኛ ብቻ ነው? አዎ። ከየት ነው የቀጠርከው? ሰው አመጥቶልኝ ነው። ማ? ዘመድ ናቸው። ስማቸው ማን ነው? አይ ረሳው። ስትደበደብ ታወጣለህ። ጀማሉ የዚህ ሰው ጉዳይ መናገር እንዳልነበረበት ቢያውቅም እዚህ ጋር ይደርሳል ብሎ አልገመተም። በአሁኑ ሰዓት ዘበኛ ሰብየውን ሰው ማግኘት እንደማይችል ያውቃል። ሰውን ያመጣልኝ ብሎ መናገር አልነበረበትም። ስራ እፈልጋለሁ ብሎ ሲያስተያይቅ እንደቀጠረው ነው መናገር የነበረበት። አሁን የመጣለትን ሐሳብ ቢነግራቸው ውሸት ነው ብለው ችግር ውስጥ እንደሚያስገቡት ያውቃል። ሰዎቹ እንደገና ጥያቄያቸውን ቀጠሉ። ለእናትህ ስንት ነበር የሰጠኸው? 20,000 ከእናትህ አዲሴን እንዴት አስበለህ? ማለት ለአዲሴ 30,000 ነው የሰጠኸው። ሁሉንም እንድትወስድ አይደለም። አትዋሽ እንጂ። አይ እንደዚያ ነው። ወንድምህስ? ማ? መሐመድ አሊ። እና ስንት ሰጠኸው? አላገኘሁትም። ገንዘቡን ሊያሸሽ ነው የመጣው? አይደለም። ምን ማለት ነው? እሱ እዚህ ነገር ውስጥ የለበትም። የጀማል ወንድም ከሚኖርበት ቡልቡላ ከተማ ቤተሰቡን ሊጠይቅ ነበር የመጣው። እሱንም በጥርጣሬ ያዙትና አሰሩት። በኋላ ምንም ነገር ውስጥ እንደሌለበት ሲያውቁ ለቀቁት። እንደገና ሌላ ጥያቄ ቀጠለ። ፎቶ የማንሳት ስራም ተከተለ። ወደ ውጭ ወጥቶ ከአዲሴ ወደ እናቱ መኖሪያ ቤት ገንዘቡን ባንሶላ ጠቅሎ በጉያው ሸብቶ መጓዝ ጀመረ። ድንገት አንዲት ሴት ካድሬ ያውና ያውና እያለች መሮጥ ጀመረች። ያውና የተባለው ወጣት ሲሮጥ ተኮሰችበት። በቅርብ ርቀት ብትሆንም ሳተችው። ጀማሉ ልጁን አየው። ከባንኩ ኦፕሬሽን በፊት መስጊድ በር ላይ ከተመስገን ጋር ተቀምጦ አይቶታል። በጨረፍታ ቢመለከተውም በመልኩ አውቆታል። ካድሬዋ ብቻዋን ነው የምታባረረው። ሌሎቹ ጀማሉን ጥበቃ ላይ ናቸው። እየተጠጋችው እያለ በድንጋይ አናቷን ተመታችና ተንደፋደፈች። ፊቷ በደም ተበከለ። ድንጋዩ ወደ ተወረወረበት ስፍራ ሄደች። መኖሪያ ቤት ነው። ፍተሻ ጀመረች። እዚህ ቤት ኢህአፓ አለ አውጡ ብላ አተራመሰች። ድንጋይ ወርውረዋል የተባሉት ተይዘው ወጡ። ታዳጊ ወጣቶች ናቸው። እርግብ በወንጭፍ ለመምታት የተኮስ ነው አሉ። እሷ ግን አልተቀበለችም። ጀሌዎች እዚህ ውስጥ ተሸሽገዋል ብላ ኃይል ጨምራ ልትመጣ ተመለሰች። ካድሬዋ ደሟን እያዘራች ስትመጣ ጀማሉ አያ አንድ ነገር አሰበ። አሁን እዚሁ እንዳለ አንድ ነገር ይጠብቃል። ተመስገን ንፋን እንደሚያወጣው ገምቷል። በሱስር ያሉትን ስፓሪች አስተማርቶ አካባቢውን አስተራንሶ ያስመልጠዋል። ይሄ ያመለጠው ልጅ የሱ በመሆኑ ትርምስ ከተፈጠረ ቤት በኩል መሸሽ እንዳለበት ማስተላለፈ ጀመረ። ግን ምንም የለም። ሰዎቹ አሁንም እየጠየቁት ነው። መሳሪያውስ? የቱ? የሰውየው? የቱ ሰውዬ? ከባንክ የወሰድከው? መሳሪያው የኔ ነው። አጥዋሽ። እሺ የሱ ነው። ጀማሉ ተሰላችቷል። አብዛኛውን ጥያቄ እንደመጣለት ነው የሚመልሰው። አንዳንዱ ነገር ወደ ሌላ ቦታ ይወስደውና ማሳያ ያጥራዋል። ያ ተፍራ ለረጅም ሰዓት ቆዩ። ሁሉንም ከጨረሱ በኋላ ወደ ሰርቪስ ተወሰደ። በአስቸኳይ ወደ አዲስ አበባ መሄድ ነበረበት። ነገር ግን ጀማሉ ከሌሎች ሰዎች ጋር ብር ሲቀባበል አይተናል የሚሉ ምስክሮች ተገኙበት። ብር የመፈተሹ ነገር ያበቃ መስሎት ነበር። ግን ሌላ ጉዳይ ከፊቱ ተደቀነ። ይሄ ደግሞ አስቸጋሪ ነው። የሸሽመኔ ባንክ ጥቃት እንደተፈጸመበት ገንዘቡን ሶማሊናት የዘረፈችው በሚል ጠዋት ተወርቶ ነበር። በኋላ ግን እነሱ እንዳልሆኑ ታወቀ። ብሩን የወሰዱት የገሞራ ቡድን ተጫዋቾች ናቸው በመባሉ በከተማው ያሉ ካድሬዎችን ወቀሳ ውስጥ ጥሏቸዋል። የቡድኑ ተጫዋቾች ቀደም ሲል በቁጥጥር ስር ውለው ቢሆን ይሄ ነገር ተቀነባብሮ ገንዘቡ ከባንክ ባልተወሰደ ነበር የሚል መደምደሚያ ላይ ነው የተደረሰበት። የከተማው ህዝብ ገሞራውን ስለሚደግፍ ተጫዋቾቹ ለጥቃት እንዳይጋለጡ ሽፋን እንደተሰጠበት ያምናሉ። ፌደራላዊ መንግስት ከተማው ውስጥ ደጋፊ የለውም። ህዝቡን በመንግስት ላይ እንዲነሳ ያደረገው ይሄ ቡድን ነው እስከመባል ደርሷል። ከዚህ የተነሳ ህዝቡ ዘረፋውን ደግፏል በሚል ታምኖበታል። ከባንኩ ኦፕሬሽን በኋላ የክለቡ ተጫዋቾች ታስረዋል፣ ጠፍተዋል። ክለቡም እንዲበተን ተደርጓል። ከአዲስ አበባ የመጡት መርማሪዎች ለገሞራው ቡድን ጉዳይ በስፋት አወሩ። ቡድኑ ላይ ከባድ ምርመራ እንዲደረግ አዘዙ። የክለቡ ተጫዋቾች ከየቦታው ተለቅመው ታሰሩ። ተጫዋቾቹ ብቻ ሳይሆኑ አመራሮቹም ተያዙና ወደ ጣቢያ ተወሰዱ። ክለቡን ለምን ማቋቋም እንደፈለጉና የኢህአፓን ዓላማ እንዴት ሲያራምዱ እንደነበር መረጃ እንዲሰጡ ተደረገ። ነገር ግን ቡድኑ ከኢህአፓ ጋር የተያያዘ ምንም ጉዳይ እንደሌለው ኃላፊዎቹ ቢያስረዱም ሰሚ አላገኙም። በ1950ዎቹ መጀመሪያ በሻሸመኔ ከተማ አንድ ብቸኛ ቡድን ነበረ። አውራ ጎዳና ነው። ሲቪል በሚል ስም ነበር የሚጠራው። ሌላ ቡድን በከተማ ውስጥ ስለሌለ በቅርብና ራቅ ወዳለ ከተማ ተጠርቶ እየሄደና እሱም እየጠራ ግጥሚያ ያደርጋል። የሻሸመኔ ነዋሪ እዚሁ ከተማ ቡድኖች ተቋቁመው ውድድር እንዲያደርጉ ቢፈልግም አልተሳካም። የሲቪል ቡድን አቋም እየተዳከመ ሄደ። ሌላ ቡድን ለማቋቋም እንቅስቃሴ ተጀመረ። ጊዜውም 1968 ዓመተ ምህረት ነበር። ወቅቱ ደግሞ ፖለቲካው የተሟሟቀበትና የአፓ ደርግ አፍንጫ ላይ ሆኖ ጥይት የሚተኩስበት ሰዓት ነበር። በሻሸመኔ የታሰበውን ቡድን ለማቋቋም በቅድሚያ በከተማው ውስጥ በትምህርት ቤት ታዋቂ የሆኑ ተጫዋቾችን ማሰባሰብ ተፈለገ። አቶ መኮንን ይልማ የኢዲዲሲ የማርኬቲንግ ማኔጀር ናቸው። ኃይለኛ የኳስ ስሜት አላቸው። አቶ መኮንን ዲላ ከተማ ውስጥ ስፖርትን ሲደግፉና ሲያበረታቱ የነበሩ ናቸው። ኢታና ጓደኛው በከተማ ውስጥ የታወቁ ተጫዋቾች ናቸው። ሁለቱ ተጫዋቾች ከአቶ መኮንን ጋር በስፖርቱ ጉዳይ ያወራሉ። በኋላም አቶ መኮንን ለምን ቡድን አናቋቁምም ይላሉ። ሌሎችም ወጣቶች ተሰባሰቡና የአቶ መኮንን ሀሳብ ደገፉ። በ1968 ዓ.ም መንግስት አንድ ጠንካራ ቡድን ሻሸመኔ ውስጥ ማቋቋም ይፈልጋል። አቶ መኮንን ያሰባሰቧቸው ወጣቶች አንድ ጥያቄ ያቀርባሉ። የቡድኑ ተጫዋች የነበረው ኢታ ስለ ቡድኑ መቋቋም እንዲህ ይላል። የሚቋቋመው ቡድን ለመንግስት ስር መሆን የለበትም። ምክንያቱም ለፖለቲካ ይጠቀምብናል። እኛ የምንፈልገው ህዝባዊ ቡድን ነው ብለው ለአቶ መኮንን ነገር ነው። እሱም በነገሩ ተስማማ። ቡድኑ ተቋቋመ። ገሞራዊ የሚል ስያሜ ተሰጠው ይላል። ምስረታው ተካሂዶ ቡድኑ የመጀመሪያውን ጨዋታ ከጃማይካውያን ጋር አደረገ። ጃማይካውያን ለጨዋታ የተመረጡት በወቅቱ አላን ኮል የተባለ ኢንተርናሽናል ተጫዋች ወደ ሻሸመኔ መጥቶ ነበር። ግጥሚያው ተደርጎ የጃማይካ ስብስብ 7-0 አሸነፈ። ሰባቱንም ጎል ያገባው አላን ኮል ነበር። አላን ኮል በኋላ ለአየር መንገድ ቡድን ተጫውቷል። ገሞራው ከዚያ በኋላ ተጠናከረ። ሻሸመኔ ሌላ ቡድን ስላልነበረ ገሞራው አዋሳ ሂዶ በሊግ ውድድር መሳተፍ ጀመረ። አንድ ጊዜም እንዲያውም ከእርሻ ጣቢያ ጋር ሲጫወት 26 መኪናዎች አጅበው ሄደው ነበር። በዚያን ዓመት ሁለተኛ ወጣ። በገሞራው የተነቃቃው ወጣት ሻሸመኔ ከተማ ውስጥ የተለያዩ ቡድኖች ተቋቋሙ። ተስፋ ኮከብ፣ ነጋዴ፣ ቴሌ፣ ጥቁር አንበሳ፣ ትራንስፖርት፣ አውራ ጎዳና፣ ቀይ ኮከብ፣ አራዳ ጎህ። እነዚህ ቡድኖች በመቋቋማቸው ሻሸመኔ ውስጥ የሊግ ውድድር ተጀመረ። የከተማው ወጣት በአብላጫው የሚደግፈው ገሞራውን ነበር። ገሞራው ቀይ ማሊያ ነው የሚያደርገው። ሲቋቋም ከመንግስት ጋር ገለልተኛ ነኝ ስላለ ቡድኑ የኢህአፓ አጠንቃይ ነው በሚል ይወራበት ነበር። የቡድኑ ማሊያ ቀይ በመሆኑ የድርጅቱ ደጋፊነቱ አንደኛው ማስረጃ ይህ ነው ተባለ። በተለይ ካድሬዎች ቡድኑን የኢህአፓ ስብስብ ይሉት ነበር። ገሞራው በተለይ በወጣቱ በመታጀቡ በከተማው ያሉ የመኢሶን ደጋፊዎችና ካድሬዎች ደስተኛ አልነበሩም። ቡድኑን ባይነ ቆራኛ መከታተል ያዙ። አንዳንዶቹንም ተጫዋቾች የኢህአፓ አባል ናቸው በሚል ቤታቸው ድረስ ይከታተሏቸው ጀመር። የገሞራው ዋና መስራቾች ቡድኑን እንዲያፈርሱ ከመንግስት ሰዎች ተነገራቸው። ቡድኑ ወደ ህዝብ ስለተላለፈ መበተን ሳይቻል ቀረ። የባንኩ ኦፕሬሽን ከተካሄደ በኋላ ዋነኛው ተዋናይ የዚህ ቡድን ሰዎች ናቸው በሚል ተያዙ። የቡድኑ ኃላፊ አቶ መኮንንን ቡድኑን ያቋቋምከው ኢህአፓን ለማደራጀት ነው፣ የሻሸመኔ የኢህአፓን መዋቅር አምጣ አሉት። አሰቃዩት። ስለ ኢህአፓ የማውቀው ነገር የለም ማለት ግርፋቱ በዛበት። ብዙ አሰቃዩት። አብሮት የታሰረው ተጫዋች አታ ሁኔታውን እንዲህ ያስታውሳል። የገሞራው ተጫዋቾች የነበርነው አብዛኛዎቻችን ታሰርን። አቶ መኮንን ግን በጣም ጎዱት። እድሜው ገፍቷል። በግርፋት የውስጥ እግሩ ከላይኛው ቆዳ ተልጦ እንደገና ሁለተኛው ቆዳ እየተጠቀለለ ነው። ጋሽ መኮንን ኃይለኛ የሲጋራ ሱስ አለበት። እስር ቤት ውስጥ ያኔ ማጨስ ደግሞ አይፈቀድም ነበር። ሰበኞቹን ለምነን ሲጋራ በድብቅ አስገባል። ከተለኮሰ ጭሱ ስለሚታይ ሲጋራውን ይበላው ጀመር። ይህን ያህል ሱስ ያስቸግረው ነበር ይላል። ገሞራውን ከአቶ መኮንን ሌላ የዚያው ክፍል ሰራተኛ የሆኑት አቶ አሉላ እንዲሁም የፊኒክስ ስራ አስኪያጅም በማቋቋምም በመደገፍም ትልቁን ቦታ ይዘዋል። ከተማ ውስጥ ያሉ አንዳንድ ባለሀብቶችም ድጋፋቸውን እየሰጡ ነው። አቶ መኮንን ይልማና አቶ ማንደፍሮ ደመቀ በዲላ ከተማ ይተዋወቃሉ። አቶ ማንደፍሮ ከጊዜ በኋላ የገሞራው ኮሚቴ አባል ሆኑ። ሳምንት አንድ ቀን ቡድኑ ልምምድ ሲሰራ ጸጋይ ላውንደሪ ጎን በሚገኘው አስመራ ሻይ ቤት የፖሊስ ይከፍሉላቸዋል። አቶ ማንደፍሮ በገሞራው ቡድን ስሜቱ በጣም አይሏል። በከተማው ታዋቂ የነበረው ዌልካም ሆቴል የአቶ ማንደፍሮ ነው። ተጫዋቾች ከልምምድ በኋላ ሲደክማቸው አንዳንዴ እንዲያርፉ ሁለት ክፍል አልቤርጎ ፈቅዶላቸዋል። አልፎ አልፎ የቡድኑ ቁልፍ ተጫዋች ሙክታር ከጓደኞቹ ጋር እየመጣ ክፍሉ ውስጥ ይወያያሉ። እዚህ አልቤርጎ ይመጡ የነበሩት ከተለያየ ክለብ የተውጣጡ ተጫዋቾች ነበሩ። በዋናነት የታየ ጸጋይና የሙክታር ቡድኖች ነበሩ የሚሳተፉት። ታየና ሙክታር በባንክ ኦፕሬሽን ውስጥ ተሳትፈው ይገደሉ ይጥፉ እስካሁን አልታወቀም። አልቤርጎ የስኳዶች መሰባሰቢያ ሲሆን ባለቤቱ አቶ ማንደፍሮ እዚያ ምን እየተካሄደ እንደነበር አያውቁም ነበር። ኦፕሬሽኑ በተደረገለት ዮናስ በቆሎ ሻው ታደረ። ሁሉም ነገር ስለተረጋጋ ይነጋጋ ሲል ወጥቶ ሆቴል ጋር ለማጣጫ መሄድ ጀመረ። ያ ሰዓት ገበሬዎች ከቤታቸው ወጥተው ወደ እርሻና ወደ አረም ነቀላ ወይም ወደ ቤተ ክርስቲያን የሚሄዱበት ሰዓት ነበር። ነገሮች ለዮናስ ጥሩ አጋጣሚ ናቸው። በእግሩ ተጉዞ የከተማው ክልል ካለፈ በኋላ ወደ አዋሳ ይገባል። ከዚያ ሊይዙ አይችሉም። ሌሊቱን ሙሉ አውሬ ሳይፈራ እዛ እርሻ ውስጥ ተደብቆ ከዚህ ትርምስ ማምለጡ ትልቅ ነገር ነው። ዮናስ የሚከተለው ሰው ስላልነበረ መንገዱን ጀመረ። የምሽት ተዘዋዋሪ ሮንዶች ስራቸውን ጨርሰው የሚገቡበት ሰዓት ነበር። ወታደሮቹ ዮናስን አገኙት። ከሱ በፊትም በኋላም ሌሎች ገበሬዎች ወደ እርሻቸው እየሄዱ ነው። ለሚቀርብላቸው ጥያቄ መልስ እየሰጡ ወደ ጉዳያቸው ይጓዛሉ። ጥያቄው ግን አይቀርላቸውም። ዮናስ ሮንዶቹ ጋር ደረሰ። ሰላምታ ተለዋወጡ። ከሮንዶቹ አንዱ ወዴት ነው የምትሄደው አለው። ወደ ሥራ። የት ነው የምትሠራው? እርሻ አለኝ። የት አካባቢ ነው? ወደ ታች። ሰዎቹ በዮናስ ሐሳብ ተስማምተዋል። እርሻው እንደ ሆቴል ወይም ግሮሰሪ ስም ስለሌለው የቤት ቁጥሩንም ጠቅሶ መናገር አይቻልም። ዮናስ በእርግጥም ገበሬ ስለሚመስል ወደ እርሻ ቦታው መጓዙን ሮንዶቹ አምነውበታል። ሌላ ጥያቄ ያነሱበት። ወንበዴ ገብቶ ነበር ሰምተሃል? የት? ከተማ። መቼ? ትላንት። አልሰማው። ትላንት ወይም ምሽት ላይ የተለየ ነገር አይተሃል? ምን አይነት? እንግዳ የሆነ ሰው? ጥርጣሬ የፈጠረብህ ነገር? አላየሁም። ካየህ ለእኛ ሰዎች ትጠቁማለህ። እሺ። ጥያቄና መልሱ ካበቃ በኋላ ዮናስን አሰናበቱ። እነርሱን በዚህ መልክ መሸወዱ አስደስቶታል። ፍጹም ገበሬ መስሎ ስለቀረባቸው አልጠረጠሩትም። ተሰነባብቶ እንደሄደ ተጣደፈ። ወደ እርሻው ቶሎ ለመድረስ ነው ብለው ገመቱ። ትንሽ እንደራቀ አንዱ ጠራውና ስምህን እኮ አልነገርከንም። ቢሳሳ። ቢሳሳማ ደኛ። መታወቂያ ይዛል? ዮናስ ኪሱን መፈተሽ ጀመረ። የወታደሮቹ አለቃ ነገሩ አሰልችና ወደ እርሻ የሚሄደውን ገበሬ ማጉላላት በመሆኑ እየጠየቀው ያለውን ሮን ተው ይሄድ አለው። ሮንዱም የአለቃውን ትዕዛዝ ለማክበር ሲል ይለቀው ፈለገና ለማስጠንቀቅ ያህል መታወቂያ መያዝ ነበረብህ አይደል አለው። አዎ ቤት ረስቼው ነው። ቤት የት ነው? ያውና የትኛው? እዚያ ካሉት ቤቶች የዳረኛው ነጭ ቀለም የተቀባው? አዎ። ዮናስ ተሸወደ። ሁሉን ነገር ጨርሶ ወደ እርሻ ሂድ ብለውት ከእነርሱ ሊርቅ በተዘጋጀበት ሰዓት ከባድ ስህተት ፈጸመ። የጠቆማቸው ቤት ከሮንዶቹ ያንዱ ነው። ያን ጊዜ መሳሪያ አቀባበሉና እጅ ወደ ላይ አሉት። በንገረም ቀበሌ 05 ዋናው መንገድ ላይ የሚሄዱት ሰዎች አካባቢውን ለብቻቸው ተቆጣጥረውታል። ሶስቱም ለወታደራዊ መንግስት የሚሰሩ ሲሆን በወጣቶች ዘንድ የተከበሩ ናቸው፣ ደግሞም የተፈሩ ነበሩ። እነዚህ ሶስት ሰዎች በየቤቱ በረንዳና በመስኮት ሰዎች እንደሚከተሏቸው ያውቃሉ፣ ደግሞም ስለ እነርሱ እንደሚያወሩ እርግጠኛ ናቸው። ሰሞኑን በከተማ ውስጥ አሰሳ ስለሚያደርጉ ከእነዚህ ወጣቶች ውስጥ የተወሰኑትን ለቅመው እንደሚያስሩ ያውቃሉ። እነዚህ በየመንገዱ ዳር የቆሙት ወጣቶች በእናቶችና በእነዚህ ካድሬዎች መሃል ነው የሚገኙት። ጫጩቶች በእናት ዶሮና በጭልፊት መሃል ነው የሚኖሩት። እነዚህ ካድሬዎች በእናቶች እንደ ጭልፊት በመሆናቸው እነሱ በዚያ ጎዳና ሲያልፉ ወደ ቤት እንዲገቡ ያደርጓቸዋል፣ ይቆጧቸዋል። እነዚህ ሶስት ካድሬዎች መንገዱ ላይ ለብቻቸው እየተጓዙ ነው። እያወሩ እየተሳሳቁ ወደ መሳጣፊያው ላይ ለምትጠምዘዝ መዞር ጀመሩ። ነገር ግን ዙረቱን ሳይጨርሱ ተከታትለው እየበረሩ የመጡት ሁለት ጥይቶች መሃል የነበረውን ካድሬ ነዳደረችና ዘረረችው። ዓለም ቀውጢ ሆነች። የተመታው ሰው ታደሰ ጠጊቾ ይባላል። በከተማው የታወቀ ካድሬ ከመሆኑ ሌላ ከተማውን የሚያንቀጠቅጠው እሱ ነበር። መሞቱ ሲታወቅ እናቶች ስጋት ውስጥ ገቡ። ልጆቻቸው እንደሚለቀሙ ስለሚያውቁ ወደ ዘመዶቻቸው ጋር በአስቸኳይ መላክ ጀመሩ። ሁሉም ተደበቀ። ከተማው ፈጥ ረጭ አለ።